ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ግንቦት 28 2013 ዓመተ ምህረት ዝግጅታችን ጀመረ። የጋዜጠኛዋ የትግራይ ጉዞ
በጦርነቱ የተሳተፉ ተዋናዮች በርካቶች ናቸው። ከሞላ ጎደል ሁለት ወገኖች ማለት ይቻላል። በትግራይ በኩል የህወሓት፣ በሌላ በኩል ደግሞ የፌደራል መንግስት የኤርትራ ወታደሮችና የሚሊሻ ኃይሎች አሉ።
ሄደር መርዶክ የቪኦኤ ሪፖርተር ነች። ሰሞኑን መቀሌ ነበረች። ከዜናው ቀጥሎ ይዘናታል። ሲዮን ግርማ ፕሮግራሙን ታቀናብራለች። የማስተናገዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። የሚኒስትሮች ምክር ቤት አሁን ለተያዘው 2013 ዓመተ ምህረት በጀት ማሟያ የሚሆን 26.4 ቢሊዮን ብር የመጠባበቂያ በጀት አጽድቆ ለህዝብ ተወካዮች ምክር ቤት መምራቱን የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ለ2013 ዓመተ ምህረት በጀት 476 ቢሊዮን ብር ጸድቆ እንደነበር ያስታወሰው የሚኒስቴር መስሪያ ቤቱ መግለጫ የበጀት እጥረት በማጋጠሙ ተጨማሪ ገንዘብ እንዳስፈለገ ገልጿል። የኢትዮጵያ መንግስት የህግ ማስከበር ዘመቻ ያለ ለሚጠራው የሰሜኑ ውጊያ ከተወሰደው እርምጃ ጋር ተያይዞ የተከሰቱ ወጪዎች በመክንያትነት ከተጠቀሱት አንዱ ነው። በድርቅ ለተጎዱ፣ ለተፈናቀሉና ለተመላሾች ለዕለት እርዳታ እንዲሁም የኮቪድ-19 ወረርሽኝን ለመከላከል፣ ለማዳበሪያ አቅርቦት ድጎማ፣ ለጎርፍ መከላከል፣ ለማዕድንና ነዳጅ ሚኒስቴር፣ ለአቅም ግንባታ ፕሮጀክት ምክንያት የመጠባበቂያ በጀት ማለቁ ሁሉም ሚኒስቴር መስሪያ ቤቱ በጽሑፉ ዘርዝሯል። ስለዚህም እስከ 2014 ዓመተ ምህረት ድረስ ላሉት ቀጣይ ወራቶች የመጠባበቂያ በጀት መመደብ አስፈላጊ በመሆኑ የቀረበው የገንዘብ መጠን በሙሉ ድምጽ ጸድቆ ወደ ህዝብ ተወካዮች ምክር ቤት መመራቱም ተገልጿል። በተጨማሪም ምክር ቤቱ 561.7 ቢሊዮን ብር ለ2014 ዓመተ ምህረት የፌደራል መንግስቱ በጀት አጽድቆ ለህዝብ ተወካዮች ምክር ቤት መርቶታል። የዛሬ 2 አመት ካርቱም ላይ ቁጭ ብለው ተቋማቸውን ይገልጹ በነበሩ ሰላማዊ ሰልፈኞች ላይ ጭፍጨፋ አካሂደዋል የተባሉ የሱዳን ፈጥኖ ደራሽ ኃይሎች በተጠያቂነት እንዲያዙ የሚጠይቁ ሰልፈኞች ሰሞኑን አደባባይ እየወጡ ናቸው። ግድያዎቹ የተፈጸሙባቸውን የሀገሪቱ ጦር ጠቅላይ እዝ የሚገኙባቸውን አካባቢዎች ካለፈው ረቡዕ ምሽት ጀምሮ ወታደሮች ዘግተው እየጠበቋቸው መሆኑን ሪፖርተራችን ናባ ሙሐዲን ከካርቱም ዘግባለች። ከተለያዩ የሀገሪቱ ደህንነት ተቋማት ጋር ያላቸው ግንኙነት የተወሳሰበ መሆኑን ጠቅላይ ሚኒስትር አብደላ ሐምዶክ ባብራሩበት ሁለተኛ አመቱ ዝክር ምክንያት በማድረግም ባወጡት የፕሬስ መግለጫ በህገ መንግስቱ መሰረት ተቋማቱ የሚገኙት አቻቸው በሆኑት ወታደራዊ ፕሬዝዳንት ስልጣን ስር በመሆኑ ምርመራዎችን መክፈቱን አዳጋች እንዳደረገው አመልክተዋል። G7 ተብሎ የሚታወቀው በኢንዱስትሪ የበለጸጉት 7 ሀገሮች ቡድን የድንበር አቋራጭ ንግድ ቀረጥ ክፍያን በአቋራጭ ማለፍ የሚያስችሉ ቀዳዳዎችን ለመዝጋት ዛሬ ስምምነት ላይ ደረሱ። ዓለም አቀፉ ዝቅተኛ የኮርፖሬሽን ታሪፍ ቢያንስ 15% እንዲሆን ቡድኑ ሲስማማ ቀረጦቹ ንግዶቹ በሚካሄዱባቸው ሀገሮች ውስጥ እንዲከፈሉ የሚያስችሉ ደንቦችም አብረው አውጥተዋል። የቡድን 7 ሀገሮች የገንዘብ ሚኒስትሮች የደረሱበት ስምምነት የዓለም የታሪፍ ስርዓት የዘመኑን ዲጂታል አሰራሮችና ደረጃዎች እንዲመጥን ሆኖ የተቀረጸ መሆኑን የእንግሊዝ የገንዘብ ሚኒስቴር ሪሺ ሱናክ ለጋዜጠኞች ተናግረዋል። ይህ የታክስ ስርዓት ሀገሮች ግዙፍ ኩባንያዎችን ለመሳብ እጅግ አነስተኛ የቀረጥ አሰራር በተናጠል ሲደነግጉ የቆዩትን ልማድ ያስቀራል ስለተባለ በሚቀጥለው ወር እንዲፈጸም ለተጠቆመው ዓለም አቀፍ ውል መሰረት እንዲቀጥል ተደርጓል። የኮቪድ-19 19 ወራሽን ዓለምን ካዳረሰና ከዘጋ ወዲ ሚኒስትሮቹ ለመጀመሪያ ጊዜ ለንደን ላይ በአካል ተገናኝተው መነጋገራቸው ሮይተርስ ዘግቧል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ይዞታ ስንሻገር በግንቦት ወር መጨረሻ ከታየው የኮቪድ-19 ተያዦች ቁጥር ማንሰራራት ጋር በተያያዘ በቻይና ጓንጆ ከተማ የሚገኙ ወደ 13 ሚሊዮን የሚጠጉ ነዋሪዎች ላይ ተጨማሪ የእንቅስቃሴ ገደብ መጣሉ ታወቀ። ባለስልጣናት እንደሚሉት ገደቦቹ መጣል የጀመሩት በሳምንቱ መጀመሪያ ሲሆን በንግድ ቤቶች፣ በማህበራዊ እንቅስቃሴ ማካሄጃ ቦታዎች፣ በምግብ ቤቶችና አካላዊ እንቅስቃሴ ማከናወኛ ቦታዎች ሁሉም ለጊዜው እንዲዘጉ ተደርገዋል። በሌላ የኮቪድ-19 ዜና ቫይረሱ ተመልሶ እንዳንሰራራ በመታገል ላይ የምትገኙ አፍጋኒስታን ከዓለም የጤና ድርጅት በሚያዚያ ወር እንደሚደርሳት ቃል የተገባላት 3 ሚሊዮን ክትባት እንዳልደረሳትና ከዚህ በኋላም እስከ መጪው ነሐሴ ወር ሊቆይ እንደሚችል አሶሺየትድ ፕሬስ ዘግቧል። የሀገሪቱ የጤና ሚኒስቴር ጓልማዳ ስታጊር ጸረ ኮቪድ ክትባቱን ለማግኘት ያልተንኳኳ የኤምባሲ በር እንደሌለ ገልጸው ነገር ግን ምንም አይነት እርዳታ እንዳላገኙ ተናግረዋል። የምንገኘው በቀውስ ውስጥ ነው ሲሉም ገልጸዋል። ህንድ ባለፉት 58 ቀናት ውስጥ ከተመዘገቡት አነስተኛ የሆነው 120,529 አዲስ የኮሮና ቫይረስ ተያዦች ቁጥር እንደተመዘገበባት የጤና ሚኒስትሩ አስታውቀዋል። 3000 የሚሆኑ ሰዎች ደግሞ ህይወታቸው ማለፉ ታውቋል። አድማጮች ለዜናው የተመደበው ሰዓት እዚህ ላይ አብቅቷል። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ሲሆን ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 28 2012 ዓመተ ምህረት ምሽት ፕሮግራም ነው። የምርጫ ክርክር ይዘናል።
ለኢትዮጵያ የሚሻለው መድብለ ፓርቲ ነው ብለን እናምናለን። ይህ ለዜጎች ፍትሃዊ የሆነ ሁሉም በኩልን ማሳተፍ የሚችል አማራጭ የፖሊሲ የህግ የአስተዳደር ስርዓት እንዘረጋለን።
ገለልተኛነት ሲባል ፖለቲካ ፓርቲ ነው እየዘወራችሁ ያለው። ለዚህ ማሳያው ፍርድ ቤት ነጻ ያደረገው ፖሊሲ ያሰረው
ብልጽግና ኢትዮጵያውያን ለማህበራዊ ፍትህ እናት ፓርቲና ለነጻነትና ለእኩልነት ፓርቲ ክርክራቸውን በዚህ ምሽት ይቀጥላሉ። አዳምጧቸው። አሁን ወደ መጀመሪያው ዝግጅት እናልፋለን። የጋዜጠኛዋ የትግራይ ጉዞ። ትግራይ ውስጥ ያለውን ሁኔታ አስመልክቶ በስፍራው ከምትገኘው ሪፖርተራችን ጋር የተደረገ ቃለ ምልልስ ነው። ትግራይ ውስጥ ያለውን ሁኔታ ለመመልከትና ለመዘገብ እዚያው ከምትገኘው ሪፖርተራችን ጋር የተደረገ ምልልስ ነው ተከታዩ። ሄደር መርዶክ ከትናንት በስቲያ መቀሌ ወደሚገኘው አይደር ሪፈራል ሆስፒታል ጎራ ብላ እዚያ ያየችውን ሁኔታ ትነግረናለች። ሄደር በተጨማሪም በሌሎች ጉዳዮችም ዙሪያ የዕለት ውሎዋን ጨምሮ በስልክ ላነጋገረቻት የትግርኛ ክፍል ባልደረባችን ምንያ አፈወርቅ ያጫውታታለች። አሉላ ከበደ ያቀርበዋል።
በአሁኑ ሰዓት የት ነው ያለሽው ስትል ነበር ምንያ ቀዳሚ ጥያቄዋን ለሄዘር የወረወረችው። በጦርነቱ ሰለባ የሆኑ ሕፃናትን ያየችበትን በመግለጽ ትጀምራለች።
በሰሜን ኢትዮጵያ መቀሌ ከሚገኘው ሃይደር ሆስፒታል ውስጥ ነው ያለሁት። ሆስፒታሉ በአካባቢው በተካሄደው ጦርነት ሰለባ የሆኑ በርካቶች ያሉበት ነው። የደረሰባቸውን በግልጽ መረዳት የማያዳግት በርካታ የቆሰሉ ሕፃናቶች አሉ። ቁስለኞቹ በአህጉሪቱ የዜና ዘጋቢነት በሰራሁበት ባለፉት 10 ዓመት ውስጥ ገጥሞኝ የማያውቅ የተለያዩ አይነት ያልተለመዱና እጅግ የከፋ የመቅሰል አደጋ ጭምር የደረሰባቸው ናቸው። አደጋው የደረሰባቸው መንገዶች ያንኑ ያህል የተለያዩ ናቸው።
ለመሆኑ ከሆስፒታሉ ምን ያህል ቁጥር ያላቸው የተጎዱ ሕፃናት አየሽ? የምን ያህል ጥያቄ ነው?
Severe injuries በስም ቆስ የመጡት ደርዘን የሚሆኑ ናቸው። የምናወራው በሆስፒታሉ ስለሚኖሩት ሕፃናት ነው። አንዷ ያነጋገርናት ታዳጊ በአለሞ ተኳሽ ጥይት ፊቷ ላይ የተመታችና ለወራት በብርቱ ስትሰቃይ ቆይታ አሁን የተሻላት ናት። ሐኪሟ እንደሚሉት በአንድ ወይም ሁለት ወራት ውስጥ ተወጣለች። አንዲት አራት አመት ጻን በስለት የተወጋች ናት። ወታደር ስለት ስትወጋ አይቻለው ይላል አባቷ። እጅግ የሚያስገርም ነው። አንድ ህፃን ሜዳ ላይ ሲጫወት ቦምብ ፈንድቶ የተጎዳ ነው። ወንድሙ ግን ህይወቱ ሲያልፍ እሱ ሊተርፍ ችሏል። ዝርዝሩ ብዙ ነው። በተለያዩ መንገዶች ጥቃት የደረሰባቸው አሉ።
ከተለያዩ የክልሉ አካባቢዎች ብዙ ተቸግረው የመጡ መሆናቸውን መረዳቷንም ሄዘር ገልጣለች። አንዳቸውም ከመቅሌ አካባቢ የመጡ አይደሉም ነበር ያለችው። ምን ያስከትላም ፊቷ ላይ በጥይት የተመታችውንና በስለት የቆሰለችውን ሌላዋን ህፃን ጀምሮ ህፃናቱ ለጉዳት የተዳረጉት በማን እንደሆነ ወላጆቻቸውን ጠይቀሽ የተረዳሽው አለ ወይ በሚል ለሰነዘረችላት ጥያቄም ሄዘር ስትመልስ
There are different parties to the war on I guess more or less two sides at the moment.
በጦርነቱ የተሳተፉ ተዋናዮች በርካቶች ናቸው። ከሞላ ጎደል ሁለት ወገኖች ማለት ይቻላል። በትግራይ በኩል የህወሓት፣ በሌላ በኩል ደግሞ የፌደራል መንግስት የኤርትራ ወታደሮችና የሚሊሻ ኃይሎች አሉ። አንዱ የኤርትራ ወታደሮች ናቸው ሲል፣ ሌላ ደግሞ ፌደራል መንግስት ናቸው ይላል። በጦርነቱ በተቃራኒ ጎራ የተሰለፉ ኃይሎች በመኖራቸው በእርግጠኝነት ይሄንኛው ወገን ነው ማለት አልችልም።
በከተማይቱ ወታደራዊ እንቅስቃሴዎችን አይተሽ ይሆን? ማን ነው ከተማይቱ የሚቆጣጠረው? ተከታዩ የምን ያ ጥያቄ ነው።
ከተማይቱ በኢትዮጵያ የፌደራል መንግስት ቁጥጥር ስር ነው ያለችው። የክልሉ መንግስትም ተቋቁሟል። ወታደራዊ እንቅስቃሴ በሚበዛበት አካባቢ ላይ ያሉት ሰዎች ለማይ አካባቢው ፍጹም የተረጋጋ ነው የሚመስለው። ገበያዎች ክፍት ናቸው። ቀውስ ውስጥ ያለ አካባቢ እንዲህ የተረጋጋ መምሰሉ ይገርማል።
ቀደም ሲል ከክፍላችን ጋር ባደረግሽው ተመሳሳይ ምልልስ ወቅት በተፈናቃዮች መጠለያ ውስጥ ካገኘሻቸው ተፈናቃዮች ጋር አብረሻቸው እስከቆየሽበት ከቀትር በኋላ ድረስ ምግብ ያለመመገባቸውን የነገሩሽ መኖራቸውን ገልጸሽ ነበር። ከመንግስትም ሆነ ከረድኤት ድርጅቶች ሪፖርት እንደምንሰማው ታዲያ ይሄ ከፍ ያለ የረድኤት እንቅስቃሴ ያለበት ስፍራ ነው። ለምን በቂ የምግብ እርዳታ እንደማያገኙ የረድኤት ድርጅቶቹን የማነጋገር እድልስ አግኝተሽ ነበር? ሄዘር ትመልሳለች።
What I observed was that the humanitarian aid, even in Makala, is very...
ያስተዋልኩት ነገር ቢኖር የሰብአዊ ቀውሱ በመቀሌም ሳይቀር ሰፊ መሆኑ ነው። የተለያዩ የስደተኛ መጠለያዎች ድጋፍ የሚያገኙት ከተለያዩ ተቋማት ነው። ለምሳሌ ዓለም አቀፍ ቀይ መስቀል ለአንድ ካምፕ ውሃ ያደርሳል። ሌላ ተቋም ደግሞ ውሃ ለሌላው ያደርሳል። ምግብም የሚመጣው ከተለያዩ ቦታዎች ነው። ከሀገር በቀል ተቋማትና ከግለሰቦችም ጭምር ድጋፍ ይመጣል። ነገር ግን ሁሉም ነገር ጊዜያዊና ያፋጣኝ ምላሽ ነው። ወደ 200 ሺህ የሚሆኑ ሰዎች ናቸው የተፈናቀሉት። ይሄ ታዲያ ገና ትንሹ ነው። ሰሞኑን የዓለም የምግብ ፕሮግራም 5.2 ሚሊዮን የሚሆኑ ሰዎች ማለትም 90% የሚሆኑ ህዝብ ያስቸኳይ የምግብ ድጋፍን ይሻል ብሏል።
የኤርትራ ወታደሮችን በከተማይቱ መኖርና ያለመኖር አስመልክቶ የተረዳችው ካለ ስትል ምንያ ሄዘርን ጠይቃት ነበር። ብዙ መስማቷን ያየችው ግን ያለመኖሩን ነው ሄዘር የምትናገረው።
I've heard lots of stories in the past 2 days about Eritrean soldiers and
በፍጹም ማለቴ ባለፉት ሁለት ቀናት ውስጥ ስለ ኤርትራውያን ወታደሮች በጣም ብዙ ታሪኮችን ሰምቻለሁ። የሀገሪቱን ዩኒፎርም ስለሚለብሱ ኤርትራውያን ወታደሮችም እንዲሁ በመንገድ ላይ ስራ ላይ እንደሆኑ፣ ነገር ግን ከተማ ውስጥ የሉ። እንደገባኝ ከሆነ ወደ አንድ አካባቢ መሄድ የማንችል ነው ስንል ይሄ ማለት የሚወሰዱት መላምቶችና በዚህ ክልል ውስጥ የሚወሩት ነገሮች በአብዛኛው ግብረሰናይ ተቋማትም ሆነ የውጭ ጋዜጠኞች እንዳይገቡ የተፈ ለጉባቸው በዋናነት በኤርትራውያን ወታደሮች የተያዙ ቦታዎች ናቸው ማለት ነው።
ምንያ የጠቅላይ ሚኒስትሩ ጽህፈት ቤት የኤርትራ ወታደሮች ትግራይን ለቀው መውጣት ጀምረዋል ሲል ይፋ ማድረጉን አስታውሳ፣ ስለዚህስ የምታውቂው እንዳለ የሚል ነበር ለሄዘር የሰነዘረችው ቀጣይ ጥያቄ።
አሁን የጠቅላይ ሚኒስትሩ ጽህፈት ቤት የኤርትራ ወታደሮች ከአካባቢው ይወጣሉ መባሉን
በቅርቡ ሊሆን እንደሚችል የተባለውን ሁሉ ሰምቻለሁ። የትግራይ የስራ ጓደኞቼንም ጠይቄ ነበር። እውነት ይሁን አይሁን ግን አላውቅም።
የትግርኛ ክፍል ባልደረባችን ምን ያፈርቂ በትግራይ ያለውን ሁኔታ ለመዘገብ ወደዚያ ያመራችሁን የአሜሪካ ድምጻን ሄዘር መርዶክን አነጋግራ የተናቀረ ዘገባ ነበር። አድማጮች እየተከታተላችሁት ሄዘርን መልሰን በሌላ ዘገባ አስከምናገኛት አሁን አመሰግናለሁ። እግዚአብሔር ይስጥልኝ።
ከአሜሪካ ድምጽ ራዲዮ ታዲያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ወደ ተከታዩ ዝግጅት ላሻግራችሁ። የምርጫ ክርክር የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የተካሄደውን ክርክር ከትናንት በስቲያና ትናንት በሁለት ክፍሎች አስደምጠናችሁ ነበር። በዚህ ምሽት ይቀጥላል። በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ከብልጽግና ፓርቲ አቶ ዮናስ ዘውዴ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ትናንት ምሽት ያሰማናችሁ የክርክሩ ሁለተኛ ክፍል የተጠናቀቀው የብልጽግና ፓርቲ ተወካይ አቶ ዮናስ ዘውዴ ሐሳባቸውን እያቀረቡ ነበር። አሁን ከዚያው ይቀጥላል።
ሐሳቡን በነጻነት መናገር ይቻል ነበር ወይ ነው ብልጽግና ከመምጣቱ በፊት? አልነበር። ብዙዎቻችን እንደምናውቀው እንደገነዘቡ ነገር ነው። አሁን ግን የፈለግነው እናስባቸው ነገሮች የሀገር መሪን መሳደብ እስከምንችልበት ሁሉ ደረጃ በጉጉል አድርጎ እንደከፈተ ብዙዎቻችን እንደገነዘቡ ነገር ነው ማለት ነው። እሱ ብቻ አይደለም። የማረሚያ ቤቶችን አስተዳደር ስንመለከት ምናልባት ተታስቦ የወጣ ሰው ብቻ ነው የሚያውቀው ልትሉ እንደማችሉ ተስፋ አደርጋለሁ። ምን ያክል ቆሻሻ ምን ያክል የነበረው አስተቃቂ ነገሮች ብዙዎቻችን ወንድሞቻችንና አንቶቻችን ላይ የደረሰው ነገር ስንሰማና ስናይ ልቦናችንና ልባችን እንደተሰበረ እሱን መሻሻል መለወጥ አለበት ተብሎ የተካሄደበትን ሪፎርም የኢኮኖሚ ሪፎርሙንም ማንሳት እንችላለን። በርካታ የተዘጉ ሚዲያዎች ብሎገርስ እንዲከፈቱ እና ብሎገሮቹ በራሳቸው እንዲጽፉ ሐሳባቸው እንዲያሸራሽሩ የተደረገበት ሰው የምርጫ ህግ ስነ ምግባር መመሪያዎች ተሻሽሏል። ከዚህ በፊትሳ እንደዛ አልነበሩ። ሪፎርም አለ ስለዚህ ዝም ብሎ ለይስሙላ ዝም ብሎ ለንግግር ምናምን ሳይሆን የሚዳበስ እና የሚጨበጥ እና የሚታይ ሪፎርም ነው የሆነ ያለው ማለት ነው። መከላከያው እንደዚህ ነበር ወይ ከተባለ መከላከያው እንደዚህ አልነበረ። ትንድቀያው መጻፍ እንደምትናገረው ብዙዎቻችንም እንዳነበብነው እና እንደሰማነው የአንድ ፓርቲ አገዛዝን ወይም አደራረግን ጠባቂና አስጠባቂ የነበረበት እንጂ ሀገር የሚባለው የሚጠብቅ እና ለሀገር ብዙ ነገር የሚያደርግ እንደሆነ ቢታወቅም ግን የነበረው አሰራር የነበረው አደራረግን እሱ እንዳልሆነ ብዙዎቻችሁ ትገነዘባላችሁ። ስለዚህ መከላከያው ላይ የደህንነት ላይ የምርጫ ቦርድ ላይ የህግ ማሻሻያዎች መደረጋቸው ማንንም ሊክዳቸው እስከማይችል ድረስ አይመጣቸው ሁኔታዎች ናቸው። ኢቨን መካድ ሰው እንኳን ቢፈልግ ሊክድ አይችላቸው። ስለዚህ
30 ሰከንድ ይቀርውታል።
አመሰግናለሁ። ስለዚህ ሀገራችን የፖለቲካ መጫወቻ ቦታ ጠብሮ ነበር። ሰው ብልጽግና ምን እንደያደረገው አሰፋው ማለት ነው። ስለሰፋ ነው ብዙ ሐሳቦች እየመጡ ያሉት። ስለሰፋ ነው ብልጽግና የሐሳብ ብዝሃነት አለው ሲባል ዝም ብሎ ዲስኩር ዝም ብሎ ምኞት ምናምን ሳይሆን በተግባር ያደረጋቸው ነገሮች ናቸው። ስለዚህ በመደመር ሐሳብ ውስጥ የብቸኝነት ጉድለት አለ። ፍጹም ሐሳብ ፍጹም የሆነ ምንም ነገር የለም። ስለዚህ እሱም እሷም እሳቸው የሚያስፈልጋሉ ሁላችንም ማዋጣት አለብን ብሎ ያስባል።
እናመሰግናለን። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዴሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን። በዚህ ላይ የማብራሪያና የመሞገቻ ሐሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዴሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን። በዚህ ላይ ማብራሪያና የመሞገቻ ሐሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። 7 ደቂቃ አሁን ጀምራል።
አመሰግናለሁ። የመጀመሪያው ሪፎርሙን ውጤታማ ለማድረግ ማሰብ ያለብን የመጣንበትን ያለፉትን 50 አመቶች መግቢያ ላይ ቀደም እንዳልኩት የገዢዎችን ባህሪ ነው። ባለፉት 50 አመቶች ወደ መግዛት የመጡት ብልጽግናን ጨምሮ በድንገት በህዝብ ትግል ወደ ስልጣን የሚመጡ ናቸው። ሲመጡ ዲሞክራሲን የሚናገሩ ናቸው፣ ተስፋ የሚገቡ ናቸው፣ ወረቀቶች የሚቀይሩ ናቸው። ህገ መንግስቱ ላይ ለምሳሌ ስለ ሰብአዊ መብት የተቀመጠው ወርቃማ ቃላቶች ናቸው ያሉት። ወረቀቶቹ በብዛት የሚቀይሩ ናቸው። ከዛ ግን ልክ መቀመጥ በአግባቡ ሲጀምሩ ወደ ማፈን ነው የሚሄዱት። ማፈኛ መንገዳቸው በአስተዳደር መዋቅር ቀበሌ ወረዳ በመጠቀም ሚዲያን በመጠቀም ቀደም ለግልጽግናውን ተወካይ የተጨቋጨው ጥያቄ አልመለሱት። በዚህ ክርክር ህዝብ ባለበት በቀጥታ እንከራከር ብለናቸው አንከራከር ብለናል። ብልጽግና ሚዲያን በማፈን የተለያዩ የመንግስትና የፓርቲ አፕሌቶር ሚዲያዎቻቸውን በየቀኑ ይጠቀማሉ። ሙግት ባለበት የሐሳብ ክርክር ባለበት ቦታ ላይ ግን መገደድ አይደለም እየመረጡ ነው እንትን የሚያደርጉት። ሌላኛው በህዝብ የማይዳሰስ ሀብቶች አሉ። የህዝብ የማይዳሰስ ሀብቶችን ለፓርቲያቸው ለፖለቲካ ይጠቀማሉ። ለምሳሌ ሃይማኖት፣ ባህልን፣ ስፖርትን የተለያዩ ቦታዎችን የህዝብ የማይዳሰስ ሀብትን በማርከስ ለፖለቲካቸው መጠቀም ዲሞክራሲያዊነት እንዳይሆን እንዳይሄድ የገዢ መደብ ሀሳብ ብቻ ህዝብ ላይ እንዲጫን ለማድረግ ይሞክራሉ።
የትና መቼ የሚለው መመለስ አለበት። ክስ ብቻ ሳይሆን የት መቼ።
ለምሳሌ ጥሩ ብቻ ለምናገር የመንግስት አስተዳደር መዋቅሮችን ተጠቅማችሁ የምርጫ 13ን እየረባሻችሁ ስለሆነ እያስተባበራችሁ ስለሆነ የመንግስት መዋቅርን ታችኛው መዋቅር በዋናነት ላይኛው መዋቅር ያው ታችኛው መዋቅር ለምሳሌ አይወስድም ያይዝም የሚለው አሳስባለሁ ብሎ ምርጫ ቦርድ ማስተባበያ ሰጣችሁ ወራው ለሳንስ ወሰነት ምርጫ ቦርድ መግለጫ ደብዳቤ ማየት ይችላል። ይሄ የደረሳችሁ ታችኛው መዋቅራችሁ ያደረግ ያለው ነው። የላይኛው መዋቅር ያየ ዝም ነው የሚለው በተጨባጭ ብዙ ምሳሌዎች ማስቻል በእነዚህ ደቂቃዎች መናገር ስለማይቻል ነው። እሱን እንደ አንድ እንትን ማቅረብ ይቻላል። እሱ ማስተካከል ብትችሉ ሌላው ቀርቶ ለራሳችሁም ሲባል በኢትዮጵያ ሳንታ ታሪክ የምናየው ተራ በተራ መታሰር አለ፣ መሞት አለ፣ ጉርጓዱ መቅረት አለ። ለኛ ብቻ ሳይሆን ለራሳችሁ ብላችሁ ሪፎርሙን እውነተኛና የህዝብ ዝብ ይደረገው ብታረጉ ጥሩ ነው ብዬ መናገር ፈልጋለሁ። የመጣችሁ ባቢዮስ ነው 5000 ሰው ገብሮ ነው የመጣችሁ። ስለ ሐሳብ ብዙሃን ነገር ለመናገር ያልካቸው ሰዎች የተባሉ ሰዎች የዛሬ 7 ዓመት ነበሩ። ለኢትዮጵያ የሚሻለው መድብለ ፓርቲ ብለን እናምናለን። የመድብለ ፓርቲ ስርዓት ላይ የትኛውም ሐሳብ ከየትኛውም ሐሳብ ተሟግቶ ህዝብ የመረጠውን ሐሳብ ወደ መቀበል መሄድ መቻል አለብን። ከቤተ መንግስትና ቤተ መንግስት ዙሪያ ያሉ ሰዎች ይስፋፋ እሱ ብቻ ነው ኢትዮጵያ ደግ የሚሆነው የሚሉ 50 አመታችን አዙሪት ነው። ከዛ ልንወጣ ኢዜማ የሚታገለው የመድብለ ፓርቲ ስርዓት እንዲኖር ነው። በመንግስት መዋቅር እንደዚሁም ፓርቲና መንግስትን አንድ ላይ ተዳብሎ ባለው መንገድ ላይ ሀገራችን ተጎድታለች። ይሄ የፖለቲካ ሪፎርምና የዲሞክራሲ ስርዓት ሊዘና አልቻለም። ሁሌ ከዜሮ መጀመር ነው ይሆን ያለው ቢለውን ማሳሰብ እንፈልጋለን። እሱ በዛን ቢቀየር ነው ስለምንና ሁለተኛ ኢዜማ በሀገራችን የተሳካ የፖለቲካ ካባቢ ለመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎች አሉ። እነዚህ ቁርሾዎች በብሔራዊ እርቅ መድረግ ሊፈቱ ይገባል ብለን እናምናለን። እርቆቹ እንዳይመጡ ቁርሾ ከሀገር ከዘመን ዘመን የሚሸጋገረው ገዢው መደብ ስልጣን የያዘው አካል ለመደራደር ለመነጋገር ፍቃደኛ ካለመሆኑ የተነሳ ነው። በተግባር ያደረጋችሁት ካለ ከዚህ በሶስት ዓመት ውስጥ ማንሳት ይቻላል፣ ግን በተጨባጭ የለም። ይህ የእርቅ መድረክ ግን በአቋራጭ ስልጣን መያዣም ሆነ ሌሎች የፖለቲካ ጥቅሞች ማግኛ እንዳይሆን ለኢትዮጵያ ዘላቂ ጥቅም ለሀገራዊ አንድነት መጎልበት ሁሉም ድምፅ በሚሰማበት ቦታ ላይ እንዲከናወን ኢዜማ ይፈልጋል፣ ለዛ ይታገላል።
አንተ የገለጻሉት የጥሩ ነው። እኛም በፓርቲ በኩል ይሄን እንደግፋለን። የብሔራዊ እርቅ ምክንያቱም ብዙ እንትኖች ችግሩ ስላሉበት ችግሩ አለ። በማንና በማን መካከል ነው እርቁ የሚከናወነው? ፖለቲካ ፓርቲዎች ነው? በህዝቡ ነው? በሌላ ማህበራዊና ሲቪል ድርጅቶች ነው? እንትኑ ተዋናዮች ማን ነው የሚሆኑት በዚህ እርቅ ሂደት ውስጥ?
ጥሩ ጥያቄ ነው፣ አመሰግናለሁ። ብሔራዊ እርቅ በምንልበት ጊዜ ላይ በብሔራዊ የሚለው ቃል ውስጥ የትኛውም አይነት ጥያቄ አለ የሚል አካል መሰማት አለ። ፖለቲካ ሊሆን ይችላል፣ በባህል ሊሆን ይችላል፣ በእምነት ሊሆን ይችላል። ኢትዮጵያ የሁላችን ነው ሲባል የገዢዎች ነች ማለት አለ። ለመቶ ሰዎች ተብሎ 100 ሚሊዮን ህዝብ አንገት እየደፋ የሚኖርበት የሚሰደድበት ኢትዮጵያ እነዚህ እርቃኗን የምትቀርበት ታሪክ መዘጋት ስላለበት እንደ ሀገር ጥያቄ አለኝ የሚለው ሙሉ ጥያቄውን አቅርበው መነጋገር ብሔራዊ እርቅ ማድረግ አለብን ብለን እናምናለን። እሱ ሲሆን ነው የተረጋጋ የፖለቲካ አካባቢ የሚመጣው ብለን እናምናለን። ሶስተኛ ምርጫ ቦርድና የሰብአዊ መብት ኮሚሽን
እነዚህ መሰለኝ 30 ሰከንድ ይቀርታል።
አመሰግናለሁ። ተቋሞች ገለልተኛ ሆኖ እንዳይሰራ አደረጋቸው ሐሳባቸውን ይናገራሉ። ገለልተኛ ሆኖ እንዳይሰራ አደረጋቸው የመንግስት መዋቅር ችግር ስለሆነ አቃቢ ገለልተኛ መሆን አለበት ብለን እናምናለን።
ሀብታ ተላሳን ያለው ትከሳ 30 ወስኝ ነው አንዴ ከከሰላሳሎ ከዛ ያንደኛው ጥያቄ ይጨመራል።
ኦኬ እሺ አመሰግናለሁ። ለቃቢ ደረሰ የሀብታቸውን ያላስመዘገቡ ባለስልጣናት ብልጽግና አሉት። ያው 35 ሲገሰል ነበር ተቀምጧል ፋይል የተዘረፈው እና ስለሰራለን ብራችሁ ነበር አንድ ነገር የለም። አሁን 3 አመት ያላችሁ ደግሞ ይዘረፋችሁ ነው ከመጫው በኋላ እሱን በፋክት እንነጋገርበታለን። አቀፍ ገለልተኛ መሆን አለበት የገዢው መደብ አገልግሎት ሆኖ መቀጠል የለበትም ብለን እናምናለን። እሱ ነው ሲችል ነው ጀስቲስ ፍጽ የሰፈነበት እንጂ ወረቀት መቀያየር ብቻ ነው ያመጣል አንደኛ። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ይገባል ብለን እናስባለን። ኢዜማ ያንዳንዱ ምጩ ያስመረጠው በአባላት ነው በፓርቲ መሪዎች ሃንድ ፒክ ተደርጎ ብልጽግና እንደሚያደርገው ወደ ህዝብ ያቀርብ ያንዳንዱ አባል ያንዳንዱ ፕሮፋይል አይቶ ይመርጣል። መንግስትና የፓርቲ መዋቅር የተለያዩ መሄድ አለባቸው ብለን እናምናለን። ኢዜማ በህገ መንግስቱ ከነሳቸው የሰብአዊ መብት እና ዴሞክራሲያዊ መብቶች ሙሉ በሙሉ ተግባራዊ እንዳይሆን ያደረገ ተጠያቂነት የሌለበት የመንግስት ባለስልጣንና አስተዳደርነት ኃላፊነት በተጠያቂነት መንፈስ
ይሄን ምን ላይ ማቆምና ሌላ ዜሮ አድርገን እንጀምር። ሁለት ደቂቃ ከሳቸው ለቀረበ ተጨማሪ ጥያቄ ማለት ነው። 00 ታሳየኛለህ አሁን መከታተል ይችላል።
አመሰግናለሁ። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ያስፈልጋል። ኢዜማ በህገ መንግስቱ ከነ የሰጣቸው የሰብአዊና ዴሞክራሲያዊ መብቶች ህገ መንግስቱ ላይ ያስቀመጠው የሰብአዊና ዴሞክራሲያዊ መብቶች በፊደል ደረጃ እንከን አልባ ይባሉ ናቸው። በፊደል ደረጃ
እንዴት ነው ዴሞክራሲያዊ ተቋማትን የምትገነቡት? ጥያቄው እኮ ይሄ ነው። እንጂስ በኢዜማ ምርጫውን እና እጩዎቹን ያመጣበትን መንገድ እንዲያስረዱ ሳይሆን እንዴት ነው ዲሞክራሲያዊ ተቋማት ላይ የምትገነቡት? በዚህ
አዎ እሱ የተናገሩ ዲሞክራሲ ተቋማት የሚገነቡት የመጀመሪያው የሀሳብ ብዙሀነትን የማክበር ነው። እሱን ትኩረት አድርጌ እየተናገርኩ ያሉት በዚህ መሰረት ተጠያቂነት ያለበትን አሰራር በመንግስትና በአስፈጻሚ አካል ላይ እንዲሆኑ እናደርጋለን። ዴሞክራሲ ተቋም ማለት የወረቀት ስብስብ ማለት ሳይሆን የሚኖርበት ወረቀት ማለት ነው። የሚያጠፋ ፕሬዝዳንት፣ የሚያጠፋ ጠቅላይ ሚኒስትር፣ የሚያጠፋ የገቢዎች ባለስልጣን የሚጠየቅበት ማለት ነው። ጠያቂው አካል በአግባቡ ሀሳብን ይዞ ፋክትን ይዞ የሚሞግትበት ማለት ነው። በባለስልጣናት ስልክ የሚጨናገር አይደለም። የወረቀት ማምረት በተመለከተ ንጉሱ ዛሬ 50 ዓመት የአፍሪካ ሀገሮችን መዲና እዚህ ለማድረስ ብዙ ወረቀቶች ብዙ ኮዶች ወጥተዋል። በኢትዮጵያ ላይ አዋጆች መውጣት አዲስ ነገር አይደለም፣ ሌላም ሀገር ያለ ነገር ነው። በተጨባጭ ግን እንዳይሆን ያደረጉትን መከታተል አለበት። አቃቢ ገለልተኛ መሆን አለበት። ብሔራዊ መግባባት ላይ ለማለት ሀሳብ ማፈን ትተን ቁጭ ብለን መነጋገር መቻል ይኖርብናል። ሲቪል ሰርቪሱ አስፈጻሚ አካል ቀጥተኛ ጥቻውን የሚያሳርፍበትና የገዢውን የፖለቲካ ኃይል ህጋዊ መሆን ህገወጥ እቅድ አስፈጻሚ የሚሆንበትን አሰራርን ወደ ሙያ ተኮር የሆነ የሲቪል ሰርቪስ ስርዓት ሊሆን ስለሚገባ ኢዜማ መንግስት ቢሆን የሲቪል ሰርቪስ መዋቅሩን የአምስት ዓመት ማሻሻያ ፕሮግራም ንድፎ ይሄዳል፣ ይሰራል። ትኩረት የሚያደርገው ሙያዊነትን የፕሮፌሽንን ስብጥርን ይሆናል ማለት ነው። ኢዜማን ይምረጡ። የኢዜማ ምልክቱ ሚዛን ነው። በፖለቲካችን፣ በኢኮኖሚ፣ በማህበራዊ በሁሉም አቅጣጫ ሚዛናዊ ለኢትዮጵያ ይገባል ብለን እናምናለን። ለአምሳ ዓመታት በድንገቴ ወደ ስልጣን የሚወጡ ቡድኖች በሌላ ድንገቴ ቡድን እየተተኩ የሚቀየርበት መንገድ ለመቀየስ ከዛ ለማስቀረት ሀገራችንን ለመታደግ በዲሞክራሲያዊ ምርጫ በሀሳብ የበላይነት ሁሉንም ዜጋ እኩል በመቁጠር የምትመጣ ሀገርን እውን ለማድረግ እንሰራለን። ምልክታችን ሚዛን ነው። ሚዛን ምረጡ። አመሰግናለሁ።
እናመሰግናለን። በቀጣይ ሀሳቡን የሚያቀርበው ነጻነትና እኩልነት ፓርቲ ይሆናል። 7 ደቂቃዎት አጥቶ ጀምሯል።
እሺ እናመሰግናለን። ምናልባት ገዢው ፓርቲም ሆነ ሌሎች ተፎካካሪ ፓርቲዎች ትንሽ እንትን ብናደርገው የክርክሩን ሂደትና ይዘት ሴንሲብል እንዲሆን ወደ ህይወታችን ብናመጣ ወደ ማህበረሰቡ ህይወት ብናስተጋባ ይችላል። አለበለዚያ ፊክሽስ ነው የሚሆነው። አሁን እኛ አስቸገረን ነገር ምጥገና ያለፈ 3 አመታቶች የሰራውን የሥራ ሪፖርት ነው ያቀረበ ያለው እንጂ በቀጣይ 5 አመታት ለህዝብ ሊያቀርብ ያቀደውን አማራጭ የፖሊሲ ሐሳብ አይደለም የነገረን ያለው። እኛ አዲስ ፓርቲዎች ነን። በቀጣይ መንግስት ተመርጠን መንግስት ብንሆን ለዚህ ሀገር ህዝብ እና ለሀገሪቷ እናመጣለን እንችላለን የተሻለ ነገር ነው ለህዝብ ይገለጽን ያለው። ወደ ኋላ 3 አመት ወይ ከዛ ወደ ኋላ ራቅ ብለን አምናቀርበው የሥራ ሪፖርት ስለሌለ ማለት ነው። ብልጽግናም እንደ አዲስ ፓርቲ ራሱን የሚቆጥር ከሆነ አማራጭ ሐሳቦችን ነው ይዞ መቅረብ ያለበት እንጂ የባለፈው 3 አመታት የሥራ ክንውን ሪፖርት አይደለም ማቅረብ ያለበት። እነዚያው ስለዚህኛው ነው ስርዓት ውስጥ መሰራታቸው የተጠበቀ ነው። ምክንያቱም በህዝብ ሀብት ህዝብ ታክስ ከተከፈለ ድረስ ህዝብ ንስራዎች ይሰራል አነሰም በዛ። ስለዚህ ከትራክ ውጪ የሆነ ክርክር ነው ያቀረበ ያሉት። ብልጽግና እንደ ብልጽግና ባለፉት 3 አመታት ያከናወናቸው እስካሁን ሲዘረዘሩ የነበሩ ለውጦች እኛ አፕሪሼት እናደርጋለን እንደ ነጻነትና ኩነት ተቋም። ስለዚህ ይበሉ የሚያስተኙት ይቀጥሉ ይህ ማለት ግን ወዴት ነው የሚወስደን? እነዚህ የዲሞክራሲ ተቋማት ከዚህ ቀደም ከኛ ቀደም ብላችሁ ክርክራችሁ ያቀረባችሁ የፖለቲካ ፓርቲዎች ያነሳችኋቸው የዲሞክራሲ ተቋማት ስራዎቻቸው ተደምሮ እምናገኘው ጥቅል ውጤት የዚህችን ሀገር ዜጎችና ነዋሪዎችን የኑሮ ሸክም ማቅለል ላይ ፍትህ ተቋማት ከተባለ ዜጎች ተቀላጥፈ ፍትሃዊ የሆነ ፍትህ እንዲያገኙ ማስቻል ነው። ፖሊስ ዜጎችን ደህንነት መጠበቅ፣ ወንጀል ተፈጽሞ ሲገኝ አድሬስ ማድረግ፣ ተጎጂዎችን ወደ ነበርኩበት ቦታ መመለስ። ምርጫ ቦርድ ዜጎች በምርጫ ካርድ ይወጣል ወደፊት ጣፈንታቸውን ያገራቸውን ሁለንተናዊ ህልውና ወይም ደግሞ ጣፈንታ መወሰን የሚችልበትን እድል ማመቻቸት ነው። ሰብአዊ መብትም የዜጎች መብት በአግባቡ እንዲጠበቅ እንዲከበር አጥፊዎችን ወደ ህግ ፊት ማቅረብ እንዲቻል ስራ መስራት ነው። ስለዚህ እነዚህ ሁሉ ተሰርተው ዛሬ እኛ ሊመረክ ላይ የቆምነውና እኛን የፖለቲካ ክርክር ያዳመጠ ያለው የዚህ ሀገር ዜጋ ሁለንተናዊ የኑሮ ሁኔታ ምን ይመስላል? ይህ ከሆነ ዘንዳ እነዚህ ተቋማቶች አሉ። ስለና እነዚህ ተቋማቶች ገምብቷል ወይ እንደ ማሻሽሏቸዋል እሱን አፕሼት እናደርጋለን። ግን ህይወታችን ምን ይመስላል? እኔ እንደ ዜጋ በዚህ 3 አመት ውስጥ የደህንነት ስጋት ይሰማኛል። ወጥቼ በሰላም ገባው ይሁን ወይ የሚለው ጥያቄ ትልቅ ጥያቄ ነው። ዜጎች ከቦታ ቦታ መንቀሳቀስ መቻል አለመቻላቸው ትልቁ ጥያቄ ነው። ፍትሃዊ በሆነ የንግድ ውድድር መድረክ ተወዳድረው ህይወታቸውን ማሸነፍ መቻላቸው ትልቁ ጥያቄ ነው። የዕለት ቀለ ወይም ደግሞ ጉርስ መቻል አለመቻል ትልቁ ጥያቄ ነው። እነዚህ የዲሞክራሲ ተቋማት ፍትሃዊ ሀብት ክፍፍል፣ ኢኮኖሚ ብንመለከት ፍትሃዊ ሀብት ክፍፍልና ህጋዊ የሆነ የንግድ ስርዓትን ማሳለጥ እና በዛ ሂደት የሚፈጠረው አላስፈላጊ ችግሮች ሬጉሌት አድርጎ አድሬስ ማድረግ የዚህ ተቋም ኃላፊነት ወይም ግዴታ ነው። ይህ በምልክ ነው እየተሰራ ያለው። ሌሎች የዲሞክራሲ ተቋማት የምንላቸው ከዜጎች ሰብአዊ መብት አጠባበቅ ጋር፣ ደህንነት፣ ነጻነት፣ ሰላም ከማስጠበቅ ጋር ግንኙነት ወይም ደግሞ ቁርኝት ያላቸው የዲሞክራሲ ተቋማት በምልክ ስራዎቻቸው እየሰሩ ነው። ይህንን ተከትሎ ደግሞ ዛሬ ምን ደህንነት ነው እየተሰማ ነው ያለው ከኢኮኖሚ ከማህበራዊ ከፖለቲካ ከመብት አጠባበቅ አንጻር። ስለዚህ ስራዎች መመዘን ያለባቸው በዚህ ልክ ነው እንጂ ተቋማዊ የሆነ ለውጥ ስትራክቸራል የሆነ ለውጥ ነገር ግን አንገብጋቢ የሆኑ የዜጎችን ጥያቄ አድሬስ ማድረግ ያልቻሉ በጣም ሱፐርፊሻል የሆኑ ለውጦች አሉ። ነገር ግን ወደ መሬት መውረድ የሚችሉበትን የመፍትሄ ሀሳብ ነው እዚህ ጋር ይዘን መቅረብ ያነግም
ከረሰ ጉዳይ ወጣ ይመስለኛል። ምክንያቱም የተጠየቀው እና የተካረከበት ያለው ረሰ ጉዳይ በጣም ብርቱ እና ገብጋቢ ረሰ ጉዳይ መሆኑ ይታወቃል። ረሰ ጉዳይም የዲሞክራሲ ተቋማት ግንባታ ነው እንጂ ስለ ደህንነት ወይንም ስለ ኢኮኖሚ ወይንም ስለ ቡርሻ ወይንም ስለ ስራ ሳይሆን የዲሞክራሲ ተቋማትን እንገነባው በዚህ 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 መልኩ ነው የሚሉትን ከብልጽግና የሚለዩበትን ከሌሎቹ የሚለዩበትን ሐሳብ እንዲያሳዩ ነው ኢትዮጵያ ሕዝብ እየፈለገ ያለው። ደግሞ እርስ በርሳችሁ ስትተያየቁ እርስ በርሳችሁ ስትከራከሩ ማይቲና ፍቃድ እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሐሳብ እንድታነሱ እሱንም መስማትና ፍቃድ ሌላ ሐሳብ አላችሁ ወይ ከክስ ከብሶት ውጪ?
ምን አልተረድኝ ይሆናል። ዲሞክራሲ ተቋማት ተገንብተው ሲያልቁ ስራቸው ነው ያወራናል። ዲሞክራሲ ተቋማት በህዝብ በጀት በህዝብ ፈንድ ተገንብተው ሲያልቁ ህንጻ ተገንብቶ የሰው ኃይል ተሟልቶ ፈርኒሽ ተደርጎ ሲያልቅ ህዝቡ ጋር የሚደርሰው ነገር ነው አሁን ሊያናግረን የሚገባው ሊያወያየን የሚገባው። ይሄን ነው የኛ ጥያቄ የኛ ሹሊ ነው። ነጻነትና እኩልነት ፓርቲ እነዚህ ተቋማት ተገንብተው ሲያልቁ የዚህችን ሀገር ዜጎች አክቹዋሊ ሆነው በእለት እለት ህይወታቸው ፌስ የሚያደርጉትን የሚገጥማቸውን ህይወት አድሬስ ማድረግ በሚችሉበት ተቋማና ይገነባል። ይሄም የሚጀምረው አንድ እነዚህ ተቋማት ከፖለቲካው ተጽዕኖ ነፃ ሆነው
በግና ስርዓት የሚመሩ እጅግ በሚባል ደረጃ ፕሮፌሽናሊዝም ሰዎች በብቃታቸው በክህሎታቸው በትምህርት ብቃታቸው በአመለካከት የጠሩ የነጠሩ ፈጻሚዎች ወይም ደግሞ ባለሙያዎች እንዲመሯቸው እናደርጋለን። ይህ ሲሆን ተቋማቶቹ ከተቋማነት ባሻገር የዜጎችን ሕይወት ዛሬ ላይ ኢንፌስ ያደረግን ያለውን ችግር መቅረፍ የሚችሉ ይሆናሉ ማለት ነው። ተቋማቶቹና አፕሪሼት እኮ እናደርጋለን ይነግረናቸዋል። ግን ደግሞ ተቋማቶቹ ትላንት የነበረውን ሕይወታችን በምን መልኩ ኢምፓክት ያደረጉት ነው? እንዴ ከሶስት ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር?
ጥያቄው እናንተ መንግስት ብትሆኑ አሸንፋችሁ እንዴት
ይሄንን እናደርጋለን? ተቋማቶቹ ወረቀት ላይ ወይም
እንዳለው በኋላ ሁለት ደግ
ተናግረታል። ፈንጻ ባሻገር ታች መሬት ወርደው ዜጎች በነጻነት ከቦታ ቦታ እንዲንቀሳቀሱ በፍታዊ የንግድ ስርዓት ውስጥ ገብተው እንዲነግዱ ዛሬ ህጋዊ አንደኛው ገዢው ፓርቲ በጣም ይሰራበት ያለው ክሊንታሊዝም ከፖለቲካ ክሊንታሊዝም የተላቀቀ ዜጎች እኩል ፍታዊ የሆነ እድል ለሚያገኙበት ንግድና የንግድ ስርዓት እናመቻቻለን። የአግሪኩልቸር ስርዓት እናመቻቻለን።
ይሄኛው ጊዜ ካፋል ይቀጥላሉ። ሁለት ጊዜ ተጨማሪ ጥያቄዎች ስለተጠየቁ አራት ደቂቃ አሁን ገናል።
እሺ አመሰግናለሁ። መጨረሻ ለከአነሱልን ጥያቄ ልቀጥል። እንዴት ነው ያለው ኢኮኖሚን ወይም ደግሞ የኢኮኖሚ ስርዓቱን ዛሬ ድረስ ብዙ ጋሬታዎች ወስተውበታል። ህገወጥነት በጣም ተስፋፍቷል። ሰዎች በአቋራጭ ለመበልጸግ የሚያደርጉት ጥረት በጣም የዚች ሀገር ህልውና ኢኮኖሚ ህልውና ማህበራዊ ህልውናው ጭምር እየተፈታተነ መጣው። ይህ ለምን ሆነ ከተባለ ለሁሉም ዜጎች በአቅማቸው ባላቸው ሪሶርስ ልክ ሰርተው መኖር የማይችሉበት ስርዓት ስለተፈጠረ ነው። የፓርቲና የመንግስት አገልጋዮች ብቻ የተቆጣጠሩት የንግድ ስርዓት የአፍፍል ስርዓት ስላለ ነው። ስለዚህ ለዜጎች ፍትሃዊ የሆነ ሁሉንም በእኩልነት ማሳተፍ የሚችል አማራጭ የፖሊሲ የህግ የአስተዳደር ስርዓት እንዘረጋለን ለነጻነትና ስለዚህ ዜጎች ባላቸው አቅም ልክ በሚፈልጉት በፍላጎታቸው ልክ ሰርተው የሚኖርባት እንጂ ለገዢው ፓርቲ ወይም ደግሞ ለአንድ ተወሰነ አካል በማጎብደድ የሚኖርበት ስርዓት እንዲያከትም ወይም ደግሞ እንዲያበቃ እንሰራለን። ሌሎችም የዲሞክራሲ ተቋማት በዚህ መልኩ ማስተካከያ ይደረግባቸዋል። ተጨባጭ የሆነ ስራ የዜጎችን የነዋሪዎችን ህይወት መቀየር ኢምፓክት ማድረግ የሚችል ተጨባጭ ስራ እንዲሰሩ ያን መስፈርት በሚያስችላቸው ተቋማና ሪዲፋይን ይደረጋሉ፣ ሪኦሪንት ይደረጋሉ። የተቋቋሙበት ፖሊሲና ህግም ሪቪዚት ይደረጋል፣ ድጋሚ ይከለሳል። ነጻነትና እኩልነት እነዚህን በጥናት ለይቶ ማስተካከያ እርምጃዎችን ያደርጋል ማለት ነው። በሌላ በኩል እነዚህ ተቋማት የአሳታፊነት ተምሳሌቶች ወይም ደግሞ ምሳሌዎች ሊሆኑ ይገባል ብለን እናምናለን። ይህ ማለት ለውጥ በጥቂት ግሩፕ ወይ ነው በጥቂት ቡድን የሚመጣ አይደለም። ዛሬ እዚህ ሀገር ላይ ትልቅ ችግር የሆነብን በብሔራዊ ምልክቶቻችን በብሔራዊ እሴቶቻችን አንድ ጋራ አቋም መያዝ ስላልቻል በየጊዜ በሚነሱ አንኳር ጉዳዮች ላይ መንግስት የሚያቀርበው ልመና አንድ ሆኖ ኢትዮጵያውያን በአንድነት ቆሞ አንድ ሆኖ ከሶስት ሺህ ዓመታት በኋላ በወሳኝ ሀገራዊ አጀንዳዎች ላይ አንድ መሆን አልቻለም። ለዚህ ምክንያቱ ምንድን ነው ብለን ነው ኮሽን ማድረግ ያለብን መጠየቅ ያለብን። ስለ አባይ በተነሳ ጊዜ አንድ ላይ ቆሙ። ስለ አሜሪካ ማዕቀብ በተነሳ ጊዜ ኢትዮጵያውያን አንድ ሆኑ። ለምንድን ነው አንድ መሆን ያልቻልነው? ስለዚህ አብዛኛዎቻችን የቤት ተመልካች፣ አብዛኛው የኢትዮጵያ ማህበረሰብ የቤት ተመልካች ወይም ደግሞ በሀገር ጉዳይ ላይ ተመልካች በሆነበት ሁኔታ እኔ አውቅልሃለሁ የሚል ፈላጭ ቆራጭ ስርዓት በገነነበት ሁኔታ በምን ምክንያት ነው ሀገር ጉዳይ በአንድነት እንዲቆም ማድረግ የምንችለው? ስለዚህ ከሌሎች ፓርቲዎች እንደተነሳው ይህንን በብሔራዊ እርቅና መግባባት ማድረግ አንድ ነን መጨረሻ ጊዜ ማክተም መቻል እንዳለበት የቀጣይ የኢትዮጵያ እጣ ፈንታ በዛች አዲስ መሰረት ላይ መገንባት እንዳለበት ነጻነትና እኩልነት ያምናል። ይህ በሚሆንበት ሰዓት የተለያዩ ቡድኖች የተለያዩ አመለካከት ያላቸው ግለሰቦች ማህበረሰቦች እና ማንነቶች ስላሉ እነሱ በዚች ሀገር እጣ ፈንታ ሁለንተናዊ እጣ ፈንታ ላይ ፍትሃዊ ተሳትፎ እንዲኖራቸው ሴይ እንዲኖራቸው ስራችን የብሔራዊ አጀንዳዎቻችን በማጆሪቲ ዲሞክራሲ በአብዛኛ ዲሞክራሲ ብቻ ሳይሆን በኮንሰንሰስ በጋራ መግባባት ላይ የተመሰረተ እንዲሆን አሳታፊ እንዲሆን ነጻነትና እኩልነት ፓርቲ ጠንክሮ ይሰራል። በመሆኑ ውድ ኢትዮጵያውያን ለውጥ ያስፈልገናል። ነገር ከዛሬ የተሻለ ማድረግ ይኖርብናል። ይህን ለማድረግ ቆርጦ የተነሳውን ነጻነትና እኩልነት ፓርቲን በካርዲክ በምርጫ ካርዲክ
እንድትመርጣው እንጠይቃለን። ምልክታችን ብዕር ነው። ብዕር የነጻነት፣ የእኩልነት፣ የፍትህ፣ የነጻ ሙግት፣ የነጻ ሐሳብ፣ የዲያሎግ ምልክት ነው። ብዕርን ይምረጡ። ነጻነትን በእኩልነትን በተጓራራቶች
ይሰርሰዋል። የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮ እና ቴሌቪዥን አድማጮች፣ ተመልካቾች እና ተከታታዮች ይህ የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ ስር በአሃዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው።
የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በብልጽግና ፓርቲ፣ በኢትዮጵያውያን ዜጎች ለማህበራዊ ፍትህ፣ በእናት ፓርቲና በነጻነትና እኩልነት ፓርቲ መካከል የተካሄደውን ክርክር ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሁለተኛው ክፍል ማጠናቀቂያ እዚህ ላይ ንግታና ለሶስተኛው ክፍል ከጥቂት ሰከንዶች በኋላ እንመለሳለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉ፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። አቀናባሪዋ ጽዮን ግርማ ነች። ወደ ጀመርነው ክርክር ልመልሳችሁ። ወደ ሶስተኛው ክፍል እንዘልቃለን። የአሜሪካ ድምጽና አሃዱ ሬዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ እያስደመጥናችሁ ላለነው ክርክር በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ከብልጽግና ፓርቲ አቶ ዮናስ ዘውዴ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። የክርክሩ ሶስተኛ ክፍል ይቀጥላል።
የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮ እና ቴሌቪዥን አድማጮች፣ ተመልካቾች እና ተከታታዮች ይህ የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ ስር በአሃዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው። ወደ ሶስተኛው ክፍል ተሸጋግረናል። በዚህ በሶስተኛው ክፍል የፖለቲካ ፓርቲዎቹ ተጠይቀው ያልመለሷቸው ወይም በአግባቡ ያላብራሯቸው ጥያቄዎች ካሉ እንዲያብራሩ እድሉን እሰጣለሁ። በወጣው ቀደም ሲል በወጣው እጣ መሰረት የመጀመሪያው እናት ፓርቲ ይሆናል። እንግዲህ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይ ቀደም ሲል ሲናገሩ ተቋማት አሁንም ነፃ አይደሉም ብለዋል። የዲሞክራሲ ተቋማት በኢትዮጵያ ውስጥ ካለፉት 3 ዓመታት ሂደት አንፃር ያብራሩልኝ፣ ምን ለማለት ፈልጋችሁ ነው? ከርሶ ልጀምር፣ 3 ደቂቃዎች አሁን ይጀምራል።
መልካም፣ አሁንም በደጋ ያመሰግናለሁ። እንግዲህ ይህን በምንልበት ጊዜ አሁን በተግባር መሬት ላይ በተጨባጭ የምናየው ፍርድ ቤት ውሳኔ ሰጥቶ የፈታውን ሰው ፖሊስ ይዞ ያስራዋል። ይህ በተደጋጋሚ የነበረ ሁኔታ ያየሉ ስንመጥቀስ ካስፈለግ መጥቀስ ያስፈለጋል። በጣም ብዙ ጊዜ ምን ማለት ነው? ይህ ነፃና ገለልተኛ መሆን ያለበት ተቋም ነው። ይህ ህግ ተቋማት ወይም የፍትህ ተቋማት ግዲህ የታሰራ ተመልሶ ፖሊስ ለማስራ በቀጣል የሚያዘው ይህ የመጣ ነው። ይህ ማን ነው የሚያዘው? አንዱ እሱ ነው። ሌሎችም አሉ። በጣም ብዙ ማሳያዎች ማየት እንችላለን። እሪክ በረከሱ የፍላንቱ ስርዓት የዛሬው ስርዓት የፍላንቱ ስርዓት ወራሽ ነው። በዚህ ወራሽነት ብዙ ነገሮች ወርሶ ይመጣል። ብቅ ያሉ ደግሞ ብልጭ ጭልም የሚሉ ነገሮች አሉ። እነዚህ ግን አሁን ላለው የዓለም አቀፍ የማህበራዊ የፖለቲካዊና ሌሎቹ ለውጥ ወይም ዳይናሚዝሙ ካፕቸር ማድረግ አይችልም። አይመጥን ለዚህ ትውልድ ብለን ነው የምናስበው። እና አንዱ ማሻሻያዎቹ ለምሳሌ ምርጫ ቦርድ ብናይ፣ ምርጫ ቦርድ በአንድ ሰው ነው የቆመው፣ መዋቅራዊ አይደለም። አንድ ሰው እዛ ቦታ ስላለ ነው ምርጫ ቦርድ እንደው እንዲያደርግልን የምንለው። ልናመሰግናቸው ይገባል። ያን ሰው ወይም ደግሞ የሚመሩት መዋቅራዊ አይደለም። መዋቅራዊ አለመሆኑ የምናየው በጣም ብዙ ከመዋቅራዊ የተነሳ ከሌሎቹ አፈጣጠም ጋር የተያይዞ ችግሮች አሉበት። አንዱ ፍሪ መሆን ነፃ መሆን ያለበት ተቋም ይሄ ነው። ሌሎቹ እንዳሉ ናቸው። አሁን ለምሳሌ የጸጥታ መዋቅሩን ብናየው ቅድም እንደጠቀሰ አሁንም ነፃ ደግሞ ታዘው ነው የሚሰሩት። የፓርቲ መዋቅሩን ያዛቸው በተጨባጭ የሚታየው ይሄ ነው። እነዚህ ነፃ እስካልሆነ ድረስ ኢትዮጵያ ውስጥ የሚፈለገው የዲሞክራሲ ተቋማት መገንባት አይችሉም። ማሻሻያዎቹ ችግር አለባቸው። በሚፈለገው ነገር አልሄደም ነው የምንለው። እና
ይህ ሲደረግ አሁንም የመንግስት መዋቅሩ ነፃና ገለልተኛ መሆን የሚገባው የመንግስት መዋቅር እየተበሰበሰ በቃ ፓርቲው ነው እንዳለ ጠቅሎ የያዘው። የታችኛው መዋቅር እኮ ብናየው አፍታሪ የሚያዘው የላይኛው መዋቅር ነው። እንደ ልብ ወርዶ ይህ የፖለቲካ ካምፔን ለማድረግ የተቸገረበት ነው ተፎካካሪ ፖለቲካ ፓርቲዎች። ይህ በተጨባጭ ያለ ነው። ዛሬ ነፃ አይደሉም ተቋማት ስንል ይህ ነው መነሻው። እና ለምሳሌ አሁን እሺ የጸረ ሽብር አዋጁ ስናየው በሽብር አዋጅ አሁንስ የታሰሩ የሉም ወይ? ይህን የጸረ ሽብር አዋጅ ተሻሽሏል ስንል ምን ያለው ነፃ ሆኖ እነዚህ ሰዎች ነፃ ያደረጋቸው? አልተደረጉ አሁን ታስሯል። በፖለቲካ አመለካከቶች ሽብጡን አሁን እስር ቤት ያሉት መጥቀስ ይቻላል። በስም በፖለቲካ አመለካከታቸው እስር ቤት ያሉ ፍርድ ያልተሰጣቸው እስካሁን ዝም ብሎ የሚመላለሱ ሰዎች አሉ። በጣም ብዙ ሰዎች አሁን ታስረዋል። በላቸው ይህ የሆነበት ምክንያት እነዚህ ተቋማት የፈለገው ለውጥ ባለመምጣታቸው ምክንያት ነው ብለን ስለምናምን ነው። ሪፎርም
ጨርሰናል። በጣም አመሰግናለሁ። በመቀጠል ነጻነትና እኩልነት ፓርቲ ነው። እንግዲህ ነጻነትና እኩልነት ፓርቲ ያለኝ ጥያቄ ቀደም ሲል አቶ ዘኑር ሲናገሩ አቶ ናይ ናቸው መድረክ ላይ ያሉት የማሻሻያ ሂደቱ አካታች መሆን ነበረበት እኛ እንደ ሽግግር ሂደት ነው የምንቆጥረው ብለዋል ሶስቱን አመት። ነገር ግን አካታች አልነበረበት ትሩ ምን ማለት ነው? አቶ ነዋይ ግርማ ሶስት ደቂቃ ነው
አመሰግናለሁ። አካታች አልነበረም እውነት ነው አልነበረም አይደለም ደግሞ ምክንያቱም የተመረጠ መንግስት አይደለም እቺን ሀገር እየመራት ያለው ተመረጠ ፓርቲ አይደለም ኢትዮጵያን እያስተዳደረ ያለው። ስለዚህ የትራንዚሽናል ወቅት ነው የለውጥ ፊደል ላይ ያለ ነው። ስለዚህ ከኢህአዴግ ማህተም እስከዚህኛው ምርጫ 2013 ድረስ ያለው ጋፕ የወደፊቷን ኢትዮጵያ ትልም የሚወጠንበት ነው። ስለዚህ የኢትዮጵያን ትልም ወደፊቷን ህልውና የሚወጥነው ብልጽግና ብቻ አይደለም። በርካታ የፖለቲካ ፓርቲዎች አሉ። በርካታ የሲቪል ማህበራዊ አደረጃጀቶች አሉ። ህዝቡ ራሱ ኢንዲቪጁዋልስ፣ እኔ አንተ፣ ሌላው ማህበረሰብ ሁሉ። ስለዚህ እነዚህን ያካተተ ያሳተፈ ፍኖተ ካርታ መዘጋጀት ነበረበት። ስለዚህ ምን ይሆን ነበር? ትራንዚሽኑ ጤናማ ይሆን ነበር ማለት ነው። ዛሬ በየቦታ የሚስተዋሉ ችግሮችና አቀኖች በተለይ ከሰላምና ጸጥታ ጋር በተገናኘ የሚስተዋሉ ችግሮች ምናልባትም ሙሉ በሙሉ ይቀራሉ ብለን እንኳን ባናስብ በተወሰነ ደረጃ ምናልባትም ጉልህ ተጨባጭና በሚታይ ደረጃ መቀነስ የሚችሉበት እድል ይኖር ነበር ማለት ነው። ዛሬም በዚህ ሀገር የፖለቲካ ህይወት ውስጥ ያኮረፈ አካል አለ። ችግሩ ሪኮግናይዝ ማድረግና ያለ ማድረግ ጉዳይ ነው። ችግሩ ሌብል ማድረግና ያለ ማድረግ ጉዳይ ነው። ጸረ ሰላም ኃይል አሸባሪ የማለት ይሄ የቃላት መረጣ ላይ ካልሆነ በስተቀር አንድ ያኮረፈ አካል አለ። ኢንዲቪጁዋል ይሁን ግሩፕ ይሁን ሌላ የተለየም ኤንቲቲ ቢሆን እዚህ ሀገር ውስጥ ሄይ ድርሻ አለኝ ስቴክ አለኝ የሚል ነገር ግን ያጅል የተነፈገው ያኮረፈ አካል አለ። ስለዚህ እነዚህ ሁሉ ባሉበት ሁኔታ ነበር የኢትዮጵያን የወደፊት እጣ ፈንታ አንድ ላይ ሆኖ ተካተው ተዘጋጅቶ በዛ አግባብ ዛሬ ላይ እዚህ የቆምነው ሌሎችን ተቃዋሚ ፓርቲዎች የፖሊሲ አማራጮቻቸው ለህዝብ ማቅረብ የነበረባቸው። ስለዚህ አሁን የተለያየ እንትን ላይ ሆነን ያለ ነው። ትራንዚሽኑ እኛን ያሳተፈ አይደለም። ስለዚህ ከዚህ ባክግራውንድ ተነስተን ነው ነገ 5 አመት የኢትዮጵያን ለማስተዳደር ወደ ምርጫ ውድድር የቀረብ ነው ማለት ነው። ስለዚህ አካታች ቀደም ብለን ያነሳነው ነጥብ አለ። እንደኛ አይነት እንደ ኢትዮጵያ አይነት የተለያዩ ማንነቶችን ኢምብሬስ አድርጎ ለሚኖር ማህበረሰብ ኮንሰንሰስ ነው የጋራ መግባባት ነው ወደፊት ያሻገር ሊያሰነጥር የሚችለው እንጂ ማጃንዳ ዲሞክራሲ ብቻ አይደለም። አውላጫ ዲሞክራሲ ዲሞክራሲ ነው። አብዛኛዎቹ ሀገሮች የተቀበሉት እኛም ኢንዶርስ የምናደርገው የዲሞክራሲ ስርዓት አይነት ነው። እንዲህ ሲሆን ግን ዛሬም በዚህ ሀገር ፈላጭ ቆራጭ የሚሆኑት ሁለትና ሶስት ቡድኖች ናቸው። ሁለትና ሶስት ማንነቶች ናቸው። ስለዚህ የሴንተር ፔሪፈሪ የዳርና የመሃልን ፖለቲካ በብሪጅ በድልድይ ማገናኘት መቻል አለብን። ዳር ያለው ኢትዮጵያዊ በአዲስ አበባ ላይ ባለው የሀገሪቱ ፖለቲካ ይገባኛል ይመለከተኛል ይገባኛል የሚል ስሜት ያለበት ይገባል። በዛ አግባብ ሊንቀሳቀስ እድሉ ሊመቻችለት ይገባል እንላለን። ከዚህ አንጻር ነው አሳታፊ እንዲሆን የምንፈልገው።
እንግዲህ ቀጣዩ ኢዜማ ነው፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። ቀደም ሲል በክርክሩ ወቅት ከተነሱት ሀሳቦች አንዱ እናንተ ምንድነው የምታደርጉት የሚል ነውና ክፍተቶቹ ምንድናቸው? መሞላት ያለባቸው ክፍተቶች ብላችሁ የምታስባቸውና እንዴት ነው የምትሞሏቸው የሚለው በተለይ ከዲሞክራሲያዊ ተቋማት ግንባታና ከፖለቲካ መሻሻል ምጃዎች አንጻር ማለት ነው። እንግዲህ አቶ ሀብታሙ ኪታባ አሁን 3 ደቂቃዎት አሁን ይጀምራል።
ኢዜማ የሚያደርገውን ቀደም ለማቀብ ሞክር ያለው ብልጽግና ደጋግሞ የሚጠይቀው መስማት ስላልቻለ ሳይሆን መስማት ስለማይፈልጉ ነው እና እናንሳቸውን ነጥቦች ግልጽ አድርገናል። አሁን ባለው ሁኔታ ተቋማቶቹ እንዳይሰሩ የሚያደርገው አስፈጻሚ አካል ነው። ምርጫ ቦርድን፣ ሰብአዊ መብትን፣ ሌሎችንም አሁን የመጡት በለውጥ ተባለ ጊዜ ነው ተቋማት የ27 ዓመት እጅ ለማጠብ ነው የተቀመጡት ተቀባይነትን ለማግኘት እንጂ ወደው ፈቅደው በምርጫ ያደረጉት አይደለም። በስርዓት የመጣ አይደለም፣ በአብዮት የመጣ ነው። ኢትዮጵያ በዚህም ዘመን 5% ገብራ ያመጣችው ለውጥ ነው። ስለዚህ አቃቢ ገለልተኛ ሆኖ አስፈጻሚው አካል በትክክሉ የሚዳኝ ልጓም የሚጨመጥለት መሆን አለበት ነው አንዱ። ይሄ በጣም ግልጽ ነው። ሁለተኛው ሲቪል ሰርቪስ ላይ ለአምስት ዓመት የሚተገበር ማሻሻያ እናደርጋለን። የሲቪል ሰርቪስ ማሻሻያው ትኩረት የሚያደርገው ሙያ ተኮርነትን፣ ባለሙያነትን 5-1 ወደ 10-1 ጥርነፋ ቀይረው ይላኩለትን ፎርማት ተቀብሎ ማህበረሰቡን ጠርንፎ ስራውን ሳይሆን የፓርቲ ስራ በመንግስት ገንዘብ የሚሰራ መዋቅር መኖር የለበትም ኢትዮጵያ ውስጥ። እኔ በግሌ ሰርቼ ባመጣሁት ግብር 10-1 ጥርነፋ ሊሰራ ይገባል። ስለዚህ ያንዳንዱ ዜጋ በግል ዘርፉም ይሰራ በመንግስት መዋቅርም ይሰራ ሲቪል ሰርቪስ ያገለግለዋል። ይሄ ተቋም ገለልተኛ ሆኖ ሙያ ተኮር እንዲሆን እናደርጋለን። 5 ዓመት ያንን መዋቅር የማስተካከል ሙያ ተኮር የማድረግ ከፖለቲካ ገለልተኛ ነፃ የማድረግ ስራ እንሰራለን። አስቀምጠን ማኒፌስቶአችን ላይ አንዱ የምናደርገው ነገር ይሄን ነው። ብሔራዊ መግባባት ማለት መሪውን የያዘው አካል የሚሰጠውን መግለጫ የሚሰጣቸውን የሚልካቸውን ጽሁፎች ተቀብሎ እሱን ውጦ መተግበር ማለት አይደለም። ኢትዮጵያ ውስጥ ብዙ ሀሳብ አለ። የኢህአዴግ ጠባብ መንገድ ለውጥ ቡድን የሚባለው ቡድን ካመጣ የመቶ ሚሊዮን ህዝብ ደግሞ ሪኒውን ዲሞክራሲ ቢሰጠው ምን አይነት መሪዎችን ሊያወጣ እንደሚችል ባየት መቻል አለብን። ችግሩ ወደ ክልል የቀረበው ሁሉ ሲግም እግዚአብሔር አድርገን እንቀበልና እሱ ደግሞ እስከሚወቅስ እንጠብቃለን። ኢትዮጵያ ውስጥ የሀሳብ ችግር የለም፣ የሰው ችግር የለባትም ሀገሪቷ። ስለዚህ ብሔራዊ መግባባትን ሊያመጣ የሚችል ውይይት ንግግር አድርገን ሪል ዲሞክራሲ ይሄ በሆነ ፌርማታ ላይ በጃችን ያለውን ደም ለማጠብ የምንጠቀምበት ሳይሆን እውነተኛ ዲሞክራሲ እንዲመጣ እናደርጋለን። ሌላው የህገ መንግስት ማሻል ነው። ህገ መንግስት አሁን ባለው በህገ መንግስት መንገድ እንደማይችል እናምናለን። ህግ ማሻሻያ ኮሚሽን ተቋቁማለን፣ በዛ መሰረት እንሰራለን። አመሰግናለን።
በመቀጠል ብልጽግና ፓርቲ ነው። ለብልጽግና ፓርቲ ከተሰነዘሩ አስተያየቶች ውስጥ በክርክሩ ሂደት ካየናቸው ውስጥ የለውጡ ሂደት አካታች አይደለም፣ ተቋማትም ገለልተኛ አይደሉም የሚሉ ይገኙበታል። በዛ ላይ እነዚህን ለመመለስ 3 ደቂቃ አለዎት። አቶ ዮናስ ዘውዴ 3 ደቂቃው ታውን ይጀምራል።
አመሰግናለሁ። እንግዲህ ክርክሮቹን እየተመለከተን ነው ያለነው። ምንም አዲስ ነገር የለውም ከሩሩ በስተቀር። የብሔራዊ መግባባት ያስፈልጋል፣ ልክ ነው። ለዛም ነው የሰላም ሚኒስቴር የተቋቋመው፣ እንዲሁም ደግሞ የሰላምና የእርቅ ኮሚሽን የተቋቋመው፣ የድንበርና የማንነትና የወሰን ኮሚሽን የተቋቋመውና የኛ ፓርቲ ይሄንን ጠንቅቆ ስለሚያውቅ ነው በርካታ ነገሮችን ያደረገው። ነገር ግን አካታች አይደለም የሚለው ክስ ብዙ ጊዜ ተደጋግሞ ይሰማል። ማንንም ያላካተተው የሚለው ጥያቄ መመለስ መቻል አለበት። እኛ አልተካተትንም የሚሉ አካላት ቡድኖች መምጣት አለባቸው ብዬ ነው ማስበው እንጂ ዳሱን በመላት ነው አለበለዚያ የሚሆነው ማለት ነው። እኔ አልተካተትኩም፣ ያልተካተትኩበት ምክንያት ደግሞ በዚህ ምክንያት ነው፣ አላካተተኝም የሚል ነገር እስካሁን ድረስ የመጣ ነገር የለም። በብልጽግና ፓርቲ ውስጥ ኢትዮጵያን የሚመስል አደረጃጀት ነው የብልጽግና ፓርቲ ያለው ማለት ነው። አሁን እዚህ ከኔ ጋር ከሚከራከሩት ወንድሞቼ መካከል ግን የትኛው ነው ኢትዮጵያን የሚመስል ቅርጽ ያለው አደረጃጀት ያለው ፓርቲ ያለው ብዬ መጠየቅ የምፈልገው እሱ መመለስ መቻል አለበት። ስለዚህ እንደ ብልጽግና በጣም አካታች ከሆነ እንደውም አካታችነቱ ምልክትና ምሳሌ መጠቀስ አለበት ተብሎ ከተጠቀሰ እና ከተጠየቀ ብልጽግና ቁጥር አንድ መሆኑን ማስገንዘብ እፈልጋለሁ ማለት ነው። ሌላኛው ጥያቄ ይቅርታ፣ ሌላኛው ጥያቄ
ለእናንተ የተሰነዘረው ተቋማት አሁንም ገለልተኛ አይደሉም የሚል ነው። አቶ ይናስ፣
በጣም ጥሩ ጥያቄ ነው። እንግዲህ ተቋም ገለልተኛ ሲሆን ምን ማለታችን ነው? ገለልተኛ ማለት ራሱ ምን ማለት ነው? ቃሉ በደንብ መፈተሽ መቻል አለበት። ገለልተኛ ማንን ነው ከማን ነው የሚያገለው? ገለልተኛ ሲባል ምን ማለት ነው? ራሱ ተቋማትን እየመሩ ያሉት ኢትዮጵያውያን አይደሉም ወይ? ፕሮፌሽናልስ አይደሉም ወይ? ቋንቋቸው የተለያየ ሊሆን ይችላል፣ ሃይማኖታቸው የተለያየ ሊሆን ይችላል፣ የሚያራምዱት የፖለቲካ አስተሳሰብ እና አመለካከት የተለያየ ሊሆን ይችላል። እነዚህ ሰዎች አይደሉም ወይ እየመሩ ያሉት ተቋማትን? ገለልተኛ አይደለም ሲባል ምን ማለት ነው? ራሱ ራሱ መፈተሽ መቻል አለበት። የተገለለ አካል አለ ወይ? በየትኛውም የተቋማት ውስጥ ማለት ነው፣ የተለያየ ሃይማኖት፣ የተለያየ አመለካከት፣ የተለያየ ትምህርት ዝግጅት፣ የተለያየ ሶሻል ኢኮኖሚክ ስታተስ ያላቸው ሰዎች አይደሉም ወይ? ኢትዮጵያ የሆኑ ሰዎች አይደሉም ወይ ተቋማትን እየመሩ ያሉት? በደንብ መፈተሽ አለበት። ከዚህ ጥያቄ በስተጀርባ የሚያመለክተው የእከሌ ወይም የከሊት የሚል ፕሪሰፖዚሽን ወይም ቅድመ ልባዊ የሆነ አስተሳሰብ ስላለ ነው እንጂ ኦን ዘ ግራውንድ ያለው ነገር ግን እውነት ውስጥ
ማግበስበስ ሳይሆን ገለልተኛ አይደለም ሲባል ፖለቲካ ፓርቲ ነው እየዘወራቸው ያለው። ለዚህ ማሳያው ፍርድ ቤት ነፃ ያደረገው ፖሊሲ ያሰረው ነው። ይሄ ገለልተኛ ማሳያ አይደለም ያለው።
ሌላው ነገር ከመንግስት ተጽዕኖ ነፃ አይደሉም የሚለው ቢታሰብ፣ አሁን የምርጫ ቦርድ ታች ጣቢያ ላይ ያለው የመንግስት ተጽዕኖ አለበት እያለ ምርጫ ቦርድ ማስተላለፍ ሰጥቷቸዋል። ይሄ ነገር እየጨመረ ነው የመጣው። ስለዚህ ገለልተኝነትን አሁን ከወረቀት አልፎ አቶ ዮናስ በተጨባጭ የመንግስት መዋቅሩ ላይ የተወሰደ እርምጃ፣ አንድ አስፈጻሚ አካል ችግር ነው የወሰደ እርምጃ ካለ እሱን እርምጃ እያመጣችሁ በዚህ መንገድ ገለልተኛ ነው ሞክረናል የሚለው አይ ቲንክ አሳማኝ ያስባል።
አቶ ዮናስ አፋልቋል። ነገር ግን ይሄን ጥያቄ እንዲመልሱ ተከራካሪዎቹ ከተስማሙ ተጨማሪ ጊዜ ይቀጥላል።
ፎርማቱም ይሄ አልነበረም። ባለስልጣናት ማለት
በመሃል መጠየቅ አይቀርም። ይሄኛው
ኢንተርናሽናል ነው።
ነገር ግን በተከራካሪዎቹ ስምምነት ሁለት ደቂቃ ጀምሬላችሁ ሊመልሱ ይችላሉ። አሰናስ ይሄን ጥያቄ
አይስማማም።
እሺ፣ አመሰግናለሁ።
ጥያቄ ጀምርላችሁ ጥያቄ
ሰዓታችን የሄደ ስለሆነ የቀረቡት ጥያቄዎች ብቻ እንዲፈልጋለሁ።
አክቹአሊ ሶሪ ይቅርታ እንትልበልና አዲስ ጥያቄ አይደለም የተሰጣውን ጥያቄ በማይሆን መንገድ ስለቀረበላቸው ነው።
አዎ፣ ስለተገኘው ግን ለእናንተ የተመደበችው
ገለልተኝነቱ እንዳለ ሆኖ አስፈጻሚው አካል ለምሳሌ ሰብአዊ መብት ሪፖርት ያወጣል፣ በቃ ሪፖርት ያወጣል። ኦኬ፣ ስለዚህ አስፈጻሚው አካል ላይ ያንን ገለልተኛ እንዳይሆኑ እየረበሻቸው ሶስቱ ነው መልስ ያለባቸው እንጂ ይሄን አዋጅ አውጥተናል ይሄን አድርገናል የሚለው እሱን ኦልሬዲ ቅድም
ስለዚህ ጥያቄውን ለማሳጠር አስፈጻሚው አካል በተቋማት ገለልተኝነት ላይ ጣልቃ ይገባል ወይም ገለልተኛ እንዳይሆኑ ያደርጋል ለሚለው ሰመራይ ታደርገው ሁለት ደቂቃ አለዎት አቶ ዮናስ። ሰዓታችን ሊሄድ ስለሆነ ግን አቶ ነዋይ እንደዚህ ብቻ መልሰው ወደሚቀረው ክፍል እንሄድ ብዬ ነው።
ተያዥ ነው
ከፎርማታችን ይወጣን ስለሆነ ነው።
አንድ ይወጣናል እንግዲህ እንደ ማለት
ነው። ቀርበው ስላቋረጡ ነው እነሱ ባጋጣሚ። ስለዚህ በዚህ እንቀጥል።
እሺ፣ አመሰግናለሁ። እንግዲህ የተነሱት ሐሳቦች እያልን ያለነው እንደምንሰገና ሪፎርም ላይ ነን ያለነው። ስለዚህ ሪፎርሙ ተፈጽሞ አልቋል እያልን አይደለም ያለነው። ስለዚህ ከሰው ልጅ ስህተት ወይም ከብረት ዝገት አይጠፋም የሚለውን አስተሳሰብና መለካከትም አይደለም አንጸባርቀን የምንፈልገው። ሪፎርም ነው። ስለዚህ የሚሰራው የሚያስፈጽመው የሰው ልጅ ነው፣ የሚመራው ተቋም ነው። የሰው ልጅ ደግሞ ፍጹም ሊሆን አይችልም ባደረጋቸው። ስለዚህ ብልጽግና ድክመት የለብኝም ብሎ አይደለም የሚያስበው፣ ፍጹም ነኝ ብሎ አይደለም የሚያስበው። ነገር ግን ድክመቶቼን አረማለሁ፣ የዛሬና የነገ ፓርቲ ነኝ፣ ጠንካራ ጎኖቼን ደግሞ ምን አደርጋለሁ አሻግራቸዋለሁ፣ እየጨመርኩባቸው እሄዳለሁ ብሎ የሚያምነው መንግስት እንደሚታወቀው ህግ አውጪ ህግ አስፈጻሚና ህግ ተርጓሚ ነው። ስለዚህ እንከኖች ሊኖሩ ይችላል። እንከኖቹ ላይ ግን ተስማምተው መቅረት ሳይሆን እንከኖቹ መቀረፍ መቻል አለባቸው፣ መለወጥ መቻል አለባቸው፣ መቀየር መቻል አለባቸው። ትክክለኛና የኢትዮጵያ ህዝብ የሚፈልገውን አይነት የዲሞክራሲ ተቋማት መገንባት አለባቸው። ስለዚህ ስሩ ፕሮሰስ እስካሁን የመጣንባቸው ነገሮች አሉ። በሶስት አመት ውስጥ ከእንግዲህ በኋላ እድሉን አጋጣሚውን ባገኝና ብመረጥ እነዚህ እንከኖቼ አሻሽላቸዋለሁ፣ እለውጣቸዋለሁ እንጂ ከነ እንከኖቼ አብሬ እኖራለሁ ብሎ አያምንም ማለት ነው። ስለዚህ የተነሱ ነገሮች እንከኖች ሊኖሩ ይችላል። እንከኖች የሉም ማለት አይደለም። እንከኖች ማለት ግን አቧራ ልታራግፋቸው ልትቀይራቸው የምትችላቸው ነገሮች መጠየቅ ያለበት እና ያልተመለሰው ግን ብዬ ማስበው እንግዲህ በተፎካካሪ ፓርቲዎች እንዴት ነው ለምሳሌ ተቋማትን እንዴት ነው የሚገነቡት? የዲሞክራሲ ተቋማትን በዚህ 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 ምክንያት የሚሏቸው ነገሮች አልተመለሱም። የኢትዮጵያ ህዝብ እየተመለከተ ነው ያለውና አንዳችን የሀሳብ ልዩነት የሌላቸው እስኪመስል ድረስ እንግዲህ የሚያነሷቸው ሐሳቦች አንድና ያው ናችሁ ወይስ የተለያየ ናችሁ? ናችሁ የተለያያችሁ ከሆናችሁ የተለያየ ሐሳብ እርስ በርሳችሁ አንደኛው ፓርቲ ከሌላኛው ፓርቲ የሚለይበትን የዲሞክራሲ ተቋማት ግንባታ ፖሊሲዎች፣ አካሄዶች፣ አደራረጎች ማብራራት ተጠበቀባችሁ ነበር። እንደምትመለከቱት ግን እየተነሳ ያሉ ጥያቄዎች በሙሉ ብልጽግና ማከል ያደረገው እሱ ብልጽግና ሐሳብ መኖር ነው ያስታውሳል ማለት ነው።
አድማጮች ለዛሬ እዚህ ላይ እንግታው። በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን ትብብር የተዘጋጀና የተካሄደውን የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በብልጽግና ፓርቲ በኢትዮጵያውያን ዜጎች ለማህበራዊ ፍትህ በእናት ፓርቲና በነጻነትና እኩልነት ፓርቲ መካከለ የተካሄደውን ክርክር የመጨረሻ ክፍል በነገ ምሽት ዝግጅታችን ይዘን እንመለሳለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ጽዮን ግርማ፣ ያስተናገድኳችሁ ሰለሞን አባተ ነኝ።